መጽሐፈ ሄኖክ ምዕራፍ 35። ከዚህም በኋላ ሁለተኛ እውነት ነገር የሚደረግባት ስምንተኛይቱ ሱባኤ ትደረጋለች። ሰውን ከሚበድሉ ሰዎች የተነሳ እውነተኛ ፍርድ ይደረግባት ዘንድ ለእሷ ሥልጣን ይሰጣል። ኃጥአንም በጻድቃን እጅ ይወድቃሉ። በመጨረሻዋም ከበጎ ሥራቸው የተነሳ ቤት ንብረት ያደርጋሉ። እስከ ዘለዓለም ሊመሰገንበት ለገናና ንጉሥ ለእግዚአብሔር ደብተራ ኦሪት ይሰራል። ከዚያ በኋላ በዘጠኝኛይቱ ሱባኤ ለሰው ሁሉ እውነተኛይቱ ሕግ ትገለጣለች። ሕገ እግዚአብሔርን የዘነጉ ሰዎችም ሥራ ሁሉ ከዚህ ዓለም ይጠፋል፣ ሰውም ለጥፋት ይቆጠራል። ይህንንም አይተው ሌሎች ሰዎች የቀናሽ ሥራን ይመለከታሉ። ከዚህም በኋላ በአስረኛይቱ ሱባኤ ሰባት እጅ የሚሆን የዘላለም ፍርድ ይደረግባታል። በደቂቀ ሴትም ፍርድ ትደረጋለች። በመላእክት መካከል ጸንቶ የሚኖር ደገኛ መንግሥተ ሰማያትም ለዘላለሙ ይሰጣል ይባላል። የቀድሞ ሰማይ ፈጽሞ ያልፋል ይባላል። አዲስ ጠፈር መንግሥተ ሰማያት ይሰጣል ይባላል። የሰማይ ሰራዊት ጻድቃንም ሁሉ ሰባት እጥፍ ብርሃንን ለዘላለሙ ያበራሉ። ከዚህም በኋላ ስፍር ቁጥር የሌላቸው ብዙ ሱባኤዎች በቸርነቱና በይቅርታ ለዘላለሙ ይደረጋሉ። ከዚያም በኋላ ኃጢአት እስከ ዘላለሙ ትሰራለች፣ አትሰራም። አሁንም ልጆቼ እነግራችኋለሁ፣ የግፍ ሥራዎችንና የበጎ ሥራዎችን ገልጬ አስተምራችኋለሁ። ዳግመኛ የሚመጣባችሁን መከራ ታውቁ ዘንድ ገልጬ አስተምራችኋለሁ። አሁንም ልጆቼ ስሙኝ፣ በበጎ ሥራዎች ጸንታችሁ ኑሩ። በግፍ ሥራ ጸንተው የሚኖሩ ሰዎች ሁሉ ለዘላለሙ ይጠፋሉ። ልጄ በግፍ ሥራዎች ጸንታችሁ አትኑሩ እላችኋለሁ። ሕግን በሰው ልቡና ከምጽፍ ከሰው ሁሉ ክቡር የዓለሙም ሁሉ መምህር ከምሆን ከእኔ ከሄኖክ የተጻፈ ይህ ሁሉ የጥበብ ትምህርት በዚህ ዓለም ለሚኖሩ ለልጆች ሁሉ ፍቅርንና የቀና ነገርን ለሚሰሩ ኋላ ለሚወለዱ ልጆችም ትድረስ። ንጹሕ ክቡር ገናናም የሚሆን ጌታ ለሰው ሁሉ መዋዕለ ንስሐን ሰጥቷልና ሰውነታችሁ በአዝማነ መንግሥተ ሰማይን እንዳታዝን ትሁን። ጻድቅ ሰው ከንዋ መሐኬት ይለያል፣ ወደ እውነት ሥራዎችም ይሄዳል። ሥራውም ሁሉ አኗኗሩም በይቅርታና በቸርነት ነው። ደጉንም ሰው ለዘላለሙ ይቅር ይለዋል፣ በሱም ለዘላለሙ የቀና ሥራን ይሰጠዋል፣ ሥልጣንንም ይሰጠዋል። ቸርነቱ በእውነትም ሥራ ጸንቶ ይኖራል፣ እውቀትም ለዘላለሙ ጸንቶ ይኖራል። ባለማወቅ የተሠራች ኃጢአትም እስተ ዘላለሙ ትጠፋለች። ከዚያችም ቀን ጀምሮ እስተ ዘላለሙ እንግዲህ ወዳ ትወራለች አትባልም። ከዚህ በኋላ ሄኖክ እንዲህ ሆነ፣ ከመጻሕፍት እየጠቀሰ ይናገር ጀመረ። ሄኖክ የሕጋውያንን ነገር በዚህ ዓለም ያሉ የደናግልንም ነገር ሕግን የሚጠብቅ የቀና ሥራንም የሚሠራ የአብርሃምንም ነገር ተናገረ። ልጆቼ እነዚህን ነገሮች ፈጽሜ ነግራችኋለሁ አለ። በሰማይ የታየኝን ራእይ የከበሩ ከሆኑ ከመላእክት ቃል ሰምቼ ያወቅሁትን በሰማይ ሰሌዳነትም አይቼ ልብ ያደረግሁትን እኔ ሄኖክ እነግራችኋለሁ። ሄኖክም ከመጻሕፍት እየጠቀሰ ይናገር ጀመረ። ባለ አእምሮ የምሆን እኔ ሄኖክ በመጀመሪያይቱ ሱባኤ ተወለድሁ። እውነተኛ ፍርድ እስኪደረግ ድረስ ጌታ የሰውን ኃጢአት ታገሰ። ከእኔም በኋላ በሁለተኛይቱ ሱባኤ ጽኑ ኃጢአት ትሰራለች፣ ተንኮልም ጸናች። በእሷም የመጀመሪያይቱ መከራ መጨረሻ ትደረጋለች፣ ማየ አይህ ነው። ኖህም በእሷ ከማየ አይህ ይድናል። ዘመኑም ከተጨረሰ በኋላ ግፍ ትሰራለች፣ እሱንም ለበደሉ ሰዎች የልሳን መለያየትን ያደርጋል በቋንቋ። ከዚህም በኋላ በሦስተኛይቱ ሱባኤ በመጨረሻዋ እውነተኛ ሕግን ለመጠበቅ አብርሃም ይመረጣል። ከሱም ለዘላለሙ ሕግን የሚጠብቅ ይስሐቅ ይወለዳል። ከዚህም በኋላ በአራተኛይቱ ሱባኤ በመጨረሻዋ ነቢያትና ካህናት ራእይ ያሉ። ለልጅ ልጅ ዘመን ጸንታ የምትኖር ሕገ ኦሪትም ትሰራለች፣ ደብተራ ኦሪትም ትሰራላቸዋለች። ከዚህም በኋላ በአምስተኛይቱ ሱባኤ በመጨረሻዋ መንግሥትና ቤተ መቅደስ ተዘላለሙ ሊኖር ይሰራል። ከዚህም በኋላ በስድስተኛይቱ ሱባኤ በሷ የሚኖሩ ሰዎች ሁሉ ደንቆሮች ናቸው። የሁሉም ልቡናቸው ከጥበብ ይለያል። በሷም ኤልያስ ወደ ሰማይ ያረጋል። በመጨረሻዋም የመንግስቱ ቤት በእሳት ይቃጠላል። የተመረጡ የመንግስትም ዘመዶች ሁሉ በሷ ይበተናሉ። ከዚህም በኋላ በሰባተኛይቱ ሱባኤ ወንጀለኛ ኃጢአቷ ብዙ የሆነ ስራዋም ሁሉ ወንጀል የሚሆን ልጅ ትነሳለች። በመጨረሻዋ ዘላለም ጸንቶ የሚኖር ሕግን ከጠበቀ ከአብርሃም የተወለዱ የትምህርታቸው ዋጋ 7 እጥፍ ሆኖ የሚሰጣቸው ነቢያት ፍጥረቱን ሁሉ ለማስተማር ይመረጣሉ። ከሰው ከተወለደ ሁሉ የከበረ የጌታ ቃሉን ሰምቶ የማይተዋወቅ ማን ነው? አሳቡንስ ያስብ ዘንድ የሚችል ማን ነው? ሰማይን ስራዋንም ሁሉ ቀና ብሎ ማየት የሚችል ማን ነው? የሰማይን ስራ መርምሮ ማወቅ የሚቻለው ከስጋውም ለይቶ ነፍሱን ከነፍሱም ለይቶ ስጋውን ማየት የሚቻለው ይህ ነፍሴ ነው ይህ ስጋዬ ነው ብሎ መናገር የሚቻለው ማን ነው? ይህም ባይሆን ወደ ሰማይ መውጣት የመላእክትን ክንፍ አይቶ የሚያስባቸው ይህም የመላእክትን ክንፍ አይቶ የሚያስባቸው ይህም ባይሆን እንደነሳቸው ማድረግ የሚቻለው ማን ነው? የምድርን አቆልቋይዋን ወርዷን ምንም እንደሆነ ማወቅ የሚችል ሰው ሁሉ ማን ነው? የነዚህ ሁሉ ልካቸው ለማን ተገለጠ? የሰማይን ምጥቀቷን እርዝመቷን ምንም እንደሆነ የጸናችበትም በምንም ላይ እንደሆነ መርምሮ ማወቅ የሚችል የኮከቦችም ቁጥራቸው ምን ያህል እንደሆነ ፀሐይ ጨረቃም ሁሉ በየትም እንዲያርፉ ማወቅ የሚቻለው ሰው ሁሉ ቢኖር በሱ ነው።